ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 23 2012 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። እያስተናገድናችሁ ያለነው ሰሎሞን አባተና
እኔም አዳነች ፍስሐዬ ነን።
ዝግጅቶቻችንን በፌስቡክ ላይቭ በቀጥታ አት ቪኦኤ አምሃሪክ ላይ ማዳመጥ ትችላላችሁ። እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ እንደመጣለን። ሐዋሳ ከተማ ወደ ነበረችበት ሰላም እንድትመለስና የሕግ የበላይነትም እንዲከበርባት የጠየቀ ውይይት ተካሂዷል።
ጥቂት አክራሪ ግለሰቦች ወይም አክቲቪስቶች የሲዳማን ሕዝብ ገጽታ አበላሽተው እና ነው ያንተ ራዕይ ምንድን ነው ብትሉ፣ ይህንን ገጽታ ለመለወጥ መስራት ይጠበቅብን።
የደቡብ ክልል ወንጌላውያን አብያተ ክርስቲያናት ቦርድ ሰብሳቢ ፓስተር ጌቱ አያሌው
ከተማ አስተዳደሩ ቅድም እንዳነሳሁት ነገም ከሪፈረንደሙም በኋላ በከተማ ውስጥ ያሉ ነዋሪዎችን በእኩል አይን ብቻ አይደለም በተለየ አይን ለማስተዳደር ጭምር ነው ዝግጅት እያደረግን ነው።
የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ናቸው የሰማችኋቸው።
የእሬቻ ዋዜማ ዛሬ አዲስ አበባ ላይ ተከብሯል።
ሀገራችንና ህዝቦቿ የጋራ ታሪኮች አሉን። አንድ በሚያረጉን እልፍ አላፋት ታሪኮች አንድ ላይ አስመዝግበናል። በታላላቅ ጦር ሜዳዎች አንድ ላይ ተዋርቀናል። የተበላሹ ታሪኮችን እየሰራን እያስተካከልን አዲስና አኩሪ ታሪክ ለመስራት አንድ ብለን ጀምረናል።
የአዲስ አበባ ምክትል ከንቲባ ታከለ ኡማ ናቸው የሰማችኋቸው። ዘገባዎቹን ሁሉ በመጽሔት ክፍለ ጊዜ ይዘናቸዋል።
አሁን ግን የምሽቱን ዜና እናሰማለን።
ኢትዮጵያ፣ ግብፅና ሱዳን የአባይ ተፋሰስ ሀገሮችን ሁሉ የውሃ ድርሻ እኩልነት የሚያከብር ስምምነት ላይ እንዲደርሱ የሚያስችል ቀና ጥረት እንዲያደርጉ ዋይት ሀውስ ጥሪ አቅርበዋል። የቤተ መንግሥቱ ቃል አቀባይ ጽሕፈት ቤት ትናንት ማምሻውን ባወጣው መግለጫ ላይ መለስካቸው አመሃ ተከታዩን አጠናቅረዋል።
ግብፅ፣ ኢትዮጵያና ሱዳን የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌት ሂደትን በተመለከተ እያካሄዱ የሚገኙት ድርድር የመተባበር ዘላቂነት ያለውና ሁሉንም ወገን የሚጠቅም ስምምነት እንዲደርሱ ዩኤስ አሜሪካ ድጋፍ ትሰጣለች ሲል ከዋይት ሀውስ የወጣ መግለጫ አስታወቀ። መግለጫው አክሎም በናይል ሸለቆ ውስጥ የሚገኙ አገሮች ሁሉ ለምጣኔ ሀብታዊ ልማትና ብልጽግና መብት አላቸው። አሁን ያለው የዩናይትድ ስቴትስ አስተዳደር ሁሉም አገሮች በቀና ሐሳብ ከስምምነት እንዲደርሱና እነዚህን መብቶች እንዲጠብቁ እንደዚሁም የየራሳቸውን የአባይን ውሃ ፍትሐዊ ድርሻ እንዲያከብሩ ጥሪውን ያቀርባል ብለዋል። ከጥቂት ሳምንታት በፊት ሦስቱ አገሮች በታላቁ የኢትዮጵያ ህዳሴ ግድብ የውሃ ሞላል ሂደት ላይ ግብፅ ካይሮ የተጀመረ ውይይት ግብፅ በብቸኝነት ያቀረበችው ምክረ ሐሳብ በኢትዮጵያ በኩል ተቀባይነት እንዳላገኘ አይዘነጋም። ይህው ስብሰባ በወሰነው መሠረት በሱዳን ከመስከረም 19 2012 ጀምሮ የሦስቱም አገሮች የቴክኒክ ኮሚቴ በሚያቀርቧቸው ምክር ሐሳቦች ላይ ውይይት እንደሚያካሄዱ መገለጹ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የ15 ሀገራት አምባሳደሮችን ያካተተ ልዑክ በትግራይ ክልል ይፋዊ የሥራ ጉብኝት እያደረገ መሆኑን ፋና ብሮድካስቲንግ ኮርፖሬት ገልጿል። ከእነዚህም ውስጥ በኢትዮጵያ የቱርክ፣ ባንግላዴሽ፣ ካዛክስታንና ሽሪላንካ አምባሳደሮች የትግራይ ክልል ጉብኝታቸውን ጀምረዋል። አምባሳደሮቹ የመስፍን ኢንዱስትሪያል ኢንጂነሪንግን፣ የመቀለ ኢንዱስትሪያል ፓርክና መሰቦ ሲሚንቶ ፋብሪካን መጎብኘታቸውን ፋና ያገኘው መረጃ ማመልከቱን ገልጿል። ልዑኩ የትግራይ ክልል የድህነት ቅነሳ እቅዶችን፣ ቱሪዝምና የኢንቨስትመንት ልማት እንቅስቃሴዎችን ተዘዋውሮ እንደሚጎበኝ ተገልጿል። የአውስትሬሊያ፣ አዘርባጃን፣ ቻይና፣ ፊጂ፣ ኢንዶኔዥያ፣ ህንድ፣ ኢራን፣ ጃፓን፣ የደቡብ ኮሪያ፣ ኒውዚላንድ እና የፓኪስታን አምባሳደሮችም የጉብኝቱ አካል መሆናቸው ታውቋል። እንግዶቹ ዛሬ ጠዋት አሉላ አባነጋ አውሮፕላን ማረፊያ ሲደርሱ የክልሉ ከፍተኛ የሥራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች አቀባበል አድርገውላቸዋል። ሌሎች ቀሪ የልዑኩ አባላትም መቀለ እንደሚገቡ የሚጠበቅ ሲሆን በነገው ዕለትም የዓል ነጋሽ መስጊድን እንደሚጎበኝና ከክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር ውይይት እንደሚያደርጉ ይጠበቃል።
ከ500 በላይ የሚሆኑ የቡሩንዲ ተወላጆች ከሶስት የታንዛኒያ የስደተኞች መጠለያ ሰፈሮች ትናንት ወደ ሀገራቸው ተመልሰዋል። ከጥቂት ዓመታት ወዲህ ግጭትና መነሳሳትን እየሸሹ የተሰደዱ ሰዎችን ወደ ሀገራቸው ለመመለስ በሚደረገው ጥረት የታየ በብዛት የመመለስ ተግባር ተደርጎም ታይቷል። ስደተኞቹ የተመለሱት በፈቃዳቸው ነው ሲሉ በኪጎማ የስደተኞች ጉዳይ ኃላፊ አቱማን ኢጎይ ገልጸዋል። ስደተኞች በመጠለያዎች ውስጥ መኖር የለባቸውም የሚል እምነት ስላለን ወደ ሀገራቸው መመለሱን እንቀጥላለን ብለዋል ኢግዌ። ቁጥራቸው 184,000 የሚሆን በታንዛኒያ የመጠለያ ሰፈሮች ያሉ የቡሩንዲ ስደተኞች በሶስት ወራት ጊዜ ውስጥ ወደ ሀገራቸው የመመለስ እቅድ እንዳለ የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አስታውቋል። 350,000 ከሚሆኑ የቡሩንዲ ስደተኞች መካከል ናቸው እነዚህ የተመለሱት።
የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንዲካሄድ የፈለጉትን ምርመራ እንዲያደርጉ ከፍተኛ የዩናይትድ ስቴትስ ዲፕሎማቶች መጠየቃቸው ተገልጿል። የዩናይትድ ስቴትስ ምክር ቤት መርማሪዎች ትላንት ይፋ ባደረጓቸው የቴክስት መልእክቶች መሰረት በፖለቲካ ተወዳዳሪያቸው ጆ ባይደንና በልጃቸው ሃንተር ላይ የዩክራይን ፕሬዝደንት ምርመራ እንዲከፍቱ ግፊት ተደርጎባቸዋል። የተወካዮች ምክር ቤት ዲሞክራት አባላት መርማሪዎች የቴክስ መልእክቶቹን ይፋ ያደረጉት በዩክራይን ልዩ የዩናይትድ ስቴትስ ልዑክ የነበሩትን ከርት ቮልከርን ለአስር ሰዓታት ለሚጠጋ ጊዜ ከጠየቁ በኋላ ነው። ቮልከርና ሁለት ሌሎች የዩናይትድ ስቴትስ ዲፕሎማቶች ፕሬዚደንት ትራምፕ ባይደንንና ልጃቸውን እንዲመረምሩ ስለ መጠየቁ ጉዳይ የተያዘ መወያየታቸውን መልእክቶቹ ያሳያሉ። ቮልከር ለአንድ የፕሬዚደንት ዘለንስኪ ከፍተኛ ረዳት የላኩት መልእክት ምርመራውን ካካሄዱ አዲስ የተመረጡት ፕሬዚደንት ዋሽንግተንን እንዲጎበኙ የማድረግ ቃል እንደገቡ የቴክስት መልእክቶቹ ያሳያሉ ተብሏል።
የውጭ መንግስታት የፖለቲካ ተፎካካሪያቸውን እንዲመረምሩላቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በይፋ እየጠየቁ ነው። በተመሳሳይ ምክንያት ክስ ሊከፈትባቸው ይቻል እንደሆነ ለማጣራት ምርመራ እየተደረገ ባለበት ወቅት ነው ፕሬዚደንቱ የውጭ መንግስታትን የጠየቁት። ባለፈው ጁላይ 25 የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪን በስልክ ሲያነጋግሩ ምን እንዲያደርጉልዎት ነበር የፈለጉት ሲል አንድ ጋዜጠኛ ትናንት በዋይት ሃውስ ቤተ መንግሥት ጠይቋቸው ነበር። ትራምፕ ሲመልሱ ባይደን ላይ ምርመራ እንዲጀምሩ ምክረ ሐሳብ አቀርባለሁ የሚል መልስ ሰጥተዋል። ትራምፕ ትናንት በትዊተር ባስተላለፉት መልእክት ሙስናን የመመርመር ወይም እንዲመረመር የማድረግ ሙሉ መብት አለኝ፣ ምናልባትም ግዴታ አለብኝ፣ ይህም የውጭ ሀገሮች እንዲረዱ መጠየቅንም ያካትታል ብለዋል። ትራምፕ ከቅርብ ቀናት ወዲህ በፕሬዝደንታዊ የምርጫ ዘመቻ ከዴሞክራቶቹ እየቀደሙ ያሉትን ባይደንን መንቀፉን ሲያጧጡፉ መቆየታቸው እየተዘገበ ነው። ኪየቭ ዩክሬን ዋና ከተማ በሚገኘው ቡሪስማ በሚባለው የኢነርጂ ኩባንያ ውስጥ ይሰሩ የነበሩት የባይደን ልጅ ሃንተርን ሊያነካካ ይችል የነበረ ክስ እንዳይደረግ ጆ ባይደን ስልጣናቸውን ተጠቅመው ምክትል ፕሬዝደንት ነበሩ ዩክሬንን አከላክለዋል ይላሉ ትራምፕ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በሜዲትራኒያን ባህር ላይ የሚጠፋው ሕይወት በያዝነው የአውሮፓ ዓመት ውስጥ 1,000 እንደሚደርስ ዓለም አቀፍ የፍልሰት ድርጅት አስታወቀ። የድርጅቱ ጠቅላይ ጽህፈት ቤት ከሚገኝባት ጄኔቫ ሊዛ ሽላይን ለቪኦኤ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች።
የሜዲትራኒያንን ባህር ሲያቋርጡ ሕይወታቸው ያለፈ ፍልሰተኞች ቁጥር ሲታይ ጉዞውን በዓለም ታሪክ የሰው ልጆች ሕይወት በብዛት የረገፈበት ያደርገዋል። በዚህ አመት ብቻ አደገኛው ጉዞ ላይ 994 ወንዶች፣ ሴቶችና ህጻናት ህይወታቸውን እንዳጡ ዓለም አቀፉ የፍልሰተኞች ድርጅት IOM ማስታውቋል። ይህ የአውሮፓን አመት አቆጣጠር ሊጠናቀቅ 3 ወራት የቀሩት ሲሆን በ2019 የጉዞ ሰለባ የሚሆኑ ፍልሰተኞች ቁጥር ከሺ በላይ እንደሚሆን IOM ተንብዮአል። በሜዲትራኒያን ባህር ጉዞ ላይ ቁጥራቸው ከ1000 የሚበልጥ ፍልሰተኞች በአንድ አመት ውስጥ ሲሞቱ ይህ በተከታታይ 6ኛ አመቱ መሆኑን የIOM ቃል አቀባይ ጆል ሚልማን ተናግረዋል። በ6ቱ አመት ሰለባ የሆኑት ፍልሰተኞች ጠቅላላ አሃዝ ቢያንስ 15000 እንደሚሆን ተናግረዋል።
These data, tragic as they are the lowest number recorded at this point in the year since 2014.
ይህ አሃዝ እጅግ አሳዛኝም ሆኑን ያህል እንደ አውሮፓውያን የዘመን አቆጣጠር ከ2014 ዓ.ም አንስቶ ከተመዘገቡት ዝቅተኛው ነው። የሆነ ሆኖ ቁጥሩ አሁን አንሶ መገኘቱ ባህሩን ለማቋረጥ ከሚሞክሩት ፍልሰተኞች ቁጥር መቀነስ እንጂ መንገዱን ወይም የጉዞውን ሁኔታ ለማሻሻል እርምጃ ተወስዶ አይደለም።
የተባበሩት መንግስታት የፍልሰተኞች ድርጅት IOM ለፍልሰተኞች ሞት ምክንያት በሀገሮቻቸው ያለውን ግጭትና ድህነት ሸሽተው ወደ ባዕድ አገር የሚነግዱትን ፍልሰተኞች ጠል አመለካከት በተቀባይ አገሮች ስለጨመረ ነው ብሎ ያምናል።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 23 2012 ዓ.ም ምሽት ፕሮግራም ነው።
ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ክቡራትና ክቡራን በፌስቡክ ላይቭ አት ቪኦኤ አምሃሪክ ተከታተሉን። እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን። በመጪው ክፍለ ጊዜ ከሚተላለፉ ዘገባዎቻችን አንዱ እናስታውሳችሁ። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ ስራ ላይ አዋለ እንጂ መደበኛውን አልቀየረም ሲል ፖሊስ አስታውቋል።
ዩኒፎርም ያለ አይደለም። በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ያለ አይደለም።
የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ናቸው። ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የሐዋሳ ከተማ ከሐምሌ 11 2011 ዓ ም በፊት ወደ ነበረችበት ሰላም እንድትመለስና የሕግ የበላይነት እንዲከበርባት የጠየቀ ውይይት በሃይማኖት አባቶች፣ በአገር ሽማግሌዎችና በከተማ አስተዳደር መካከል በሐዋሳ ከተማ ተካሂዷል። የከተማ አስተዳደር የከተማዋን ሰላም ለማረጋገጥ ከወትሮ የተለየ ሁኔታ እንቅስቃሴ መጀመሩን አስታውቋል። በቅርቡ 400 ዘራፊዎችንና ወንጀለኞችን በቁጥጥር ስር ማዋሉንም አስታውቆ መስተዳደሩ ሁሉንም የከተማውን ሕዝብ በእኩልነት እንደሚያገለግል ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኮልናል።
ከጥቂት ዓመታት በፊት የሐዋሳ ከተማ በውበቷ፣ በጽዳቷና በፍቅሯ ነበር የሚታወቀው። ይሁን እንጂ ከቅርብ ጊዜ ወዲህ በከተማ በተፈጠሩ የጸጥታ ችግሮች ለከተማዋ የተሰጠው ስም ከዚህ የተለየ ነው። የሐዋሳ ከተማ ከሐምሌ 11 2011 ዓ ም በፊት ወደ ነበረችበት ሰላማዊ ሁኔታ እንድትመለስና የሕግ የበላይነት እንዲከበርባት የጠየቀ ውይይት ከሃይማኖት አባቶች፣ ከሀገር ሽማግሌዎችና ከከተማዋ አስተዳደር ጋር ተካሂዷል። የውይይቱ መሪ አጀንዳዎች የከተማው ሰላምና የሲዳማ ክልልነት ጥያቄ ውሳኔ ሕዝብ ቢሆንም ከዚህ ጋር በተያያዙ በርካታ ጉዳዮች ተነስተው ውይይት ተደርጎባቸዋል። የውይይቱ ተሳታፊዎች በከተማው አሁንም የህግ ጥሰት፣ የዝርፊያና የንጥቂያ ወንጀሎች እንደሚፈጸሙ ተናግሯል። ከማንነት ጋር በተያያዘም ስልጣን ፍላጊዎችና እነሱ ጥቂት አክራሪዎች ያሏቸው ግለሰቦች የሲዳማን ክብር የሚያጎድፍ ተግባር ፈጽሟል ነው ያሉትም። ሲዳማ ክልል ሆኖ ከክልሉ ሲወጣ በሌሎች ኢትዮጵያውያን ላይ ጥቃትና በደል ሊደርስ ይችላል ተብሎ ስለሚወራም ጉዳይም ተነስቶ ውይይት ተደርጎበታል። የ94 ዕድሜ ባለጸጋ የሆኑት አቶ ብደስ አደመም ሁሉም ለሰላምና ለአንድነት መቆም አለበትም ብለዋል።
ልባችን ራሳችን እናጽዳ፣ እኛ እርስ በራሳችን እንታረቅ። መታረቅ ከእኛ ይጀምራል። ልጆች ከየት ተፈጠሩ? ይህን ውቀት የሚፈጥሩ እኛ ያሳደገናቸው ልጆች ናቸው። ዝም ብለን እየተመለከተን እንዴት ሆኖ ነው ተውልዱ የሚማሩ?
የደቡብ ክልል የእስልምና ጉዳዮች ምክር ቤት የዑለማዎች ተወካይ ኡስታዝ አህመድ ሙስጠፋ የከተማው የመንግስት መዋቅር ሐዋሳን ወደ ቀድሞ ማንነት ለመመለስ ከሃይማኖት ተቋማት ጋር ተጠናክሮ መስራት አለበት ነው ያሉት። መገናኛ ብዙሀንና ፖለቲከኞች መወገን ያለባቸው ለህዝብ መሆን እንዳለበትም ተናግሯል።
ከሲዳማም ይሁን ከሌላ ቦታ የሚውጣጡቱ የሀገር ሽማግሌዎች ግለኝነት ሳይሆን ህዝባዊ ሆነው ስለ ሰላም የሚሰብኩ መሆን መቻል አለባቸው። ኢዘን የሀገር ሽማግሌዎች ተብለው የተቀመጡት ሰዎች ይህ ማንነት አላቸው ወይ ስለሚለው ክቡር ከንቲባ መሆኑ የሚመለከታችሁ አካላት በደንብ አድርጋችሁ እንድትገመግሙ ታደራ አላለሁኝ። በመቀጠል የሃይማኖት አባቶች ይሁንን የፖለቲካ ዓላማ ይዞ ሃይማኖትን እሰብካለሁኝ ብሎ ቢል ስለሚፋለስና ስለሚጋጭበት ህዝቡ ስለማይቀበለው የሃይማኖት አባቶች ገለልተኞች ሆነው ስለ ሰላም ይስበኩ። ሶስተኛው የፖለቲካ አካላት አሁን ስለሚመጣው ሪፈረንደምም ሆነ ሌሎችም በሚሰብኩበት ጊዜ ቀጥሎ የሚመጣውን ፍትሐዊነት ጭምር አያይዘው ቢሰብኩ ጥሩ ነው።
የደቡብ ክልል የወንጌላውያን አብያተ ክርስቲያናት ህብረት ቦርድ ሰብሳቢ ፓስተር ጌቷ ያለው በበኩላቸው ብቻውን ያደገ ከተማም ሀገርም የለም ነው ያሉት። በመሆኑ ሲዳማ ክልል ሲሆንም ማድረግ ያለበትም ይሄው ነው ብለዋል። ሲዳማ ክልል ሲሆን መለያየትን ይፈጥራል፣ በሌሎች ላይም ተጽዕኖ ይፈጥራል ተብሎ የሚወራውን ወደ ጎን የሚያስተው ስራ መስራት እንደሚያስፈልግና አንድነትን የሚያጠናክሩ የሌሎችንም እውቀትና ሀብት መጠቀም የሚያስችል ተግባር መሰራት አለበትም ብሏል። ሲዳማ እንደ ህዝብ ችግር እንደሌለበት ተናግረው ነገር ግን በስሙ የሚነግዱ አካላትን ማስቆም ያስፈልጋልም ነው ያሉት።
የሲዳማ ህዝብ ትልቅ ህዝብ ነው፣ የፍቅር ህዝብ ነው። ቅድም አባቶች እንደተናገሩት እንግዳ ተቀባይ ህዝብ ነው። ለእንግዳ የተለየ አክብሮት፣ የተለየ ፍቅር የሚሰጥ ህዝብ ነው። የሲዳማን ህዝብ ገጽታ ያጠፉ ጥቂት አክራሪ ግለሰቦች ወይም አክቲቪስቶች የሲዳማን ህዝብ ገጽታ አበላሽተዋል። እና ነው ያንተ ራእይ ምንድን ነው ብትሉኝ፣ ይህንን ገጽታ ለመለወጥ መስራት ይጠበቅብናል።
ለወንጀሎች መፈጸምና ስርዓት አልበኝነት ምክንያት ናቸው የተባሉ የመሰረተ ልማት ጥያቄዎችም በውይይቱ ወቅት ተነሱ ሲሆን የከተማው ምክትል ከንቲባ አቶ ጥራቱ በየነ ምላሽ ሰጥቶባቸዋል። አቶ ጥራቱ በምላሻቸው የህግ የበላይነትን የማስከበር ስራ በትኩረት እንደሚሰሩ ነው ያረጋገጡት። በማንነት ምክንያት በሲዳማና በከተማው ህዝብ መካከል የአስተዳደር ልዩነትና በደል እንደማይፈጠር ነው የተናገሩት። እንድናገለግል የተሾምነው ሁሉንም በእኩልነት ነው ያሉት አቶ ጥራቱ ይህንን የማናደርግ እንደሆነ ወንበሩን ጥለን እንወርዳለን ብሏል።
ሲዳማን ብቻዬን ለመሆን የሚመጣ ክልል ቢቀርብኝ ይሻላል የሚል አቋም እንጂ ያለው በጋራ አብሮ ለመልማት ከሚደረግ ፍላጎት ካልሆነ በስተቀር ከዚህ የተለየ በህዝብ ውስጥም የለም። ግን ጥቂት ስልጣን የሚፈልግ የራሱን ጥቅም ማራመድ የሚፈልግ በዚህ ሂደት ውስጥ የግል ፍላጎቱን ማሳካት የሚፈልግ ደግሞ በህዝቦች መካከል ጥርጣሬ እንዲፈጠርና በዚህ መካከል የራሱን ጥቅም ለማራመድ የሚያደርግ አካል ይንቀሳቀሳል። ነገም ይኖራል። ይሄ ከተማ አስተዳደሩ ቅድም እንዳነሳሁት ነገም ከሪፈረንደሙም በኋላ በከተማ ውስጥ ያሉ ነዋሪዎችን በእኩል አይን ብቻ አይደለም በተለየ አይን ለማስተዳደር ጭምር ነው ዝግጅት እያደረግን ያለ። ይሄን መድረክ ለማለፍ አይደለም። ህዝባችን ይሄን እያለን ስለሆነ ነው። እኛ አሁን ህዝባችንን ነው እያዳመጥን ያለን። ሽማግሌዎች አሁን እዚህ ፊት ለፊት ያሉ የሲዳማ ሽማግሌዎች የሚናገሩትን ነው እያዳመጥን ያለን። የእኛ ናችሁ እያሉ ነው ያሉት። የተለየ ሰው የለንም ነው እያሉ ያሉት። ይሄን እኛ መሪዎች ካላረጋገጥን ወንበሩን ብንለቅ ነው የሚሻለው። ስለዚህ ሐዋሳ ከተማም ከወትሮ በተለየ ኢትዮጵያዊ ሳይሆን የውጭ ዜጋ መጥቶ ኢንቨስት የሚያደርግበት ምቹ ከተማ ማድረግ ትልቁ ኃላፊነት ስለሆነ በዚህ መንገድ እንድትረዱት ለማለት ነው።
በከተማው ታጣቂና መንታፊ ወንጀለኞች መበራከታቸውን ተናግረው እነሱንም በህግ ቁጥጥር ስር የማዋል ስራ መጀመሩን ገልጿል።
ቁጥሩ ቀላል ያልሆነ መንታፊ ሌባ በከተማችን ውስጥ አለ። በአስር ቀናት ባልሞላ ጊዜ ውስጥ እስከ 400 የሚጠጉ መንታፊ ሌቦች ተይዘው ታስረዋል። እለት ተዕለት ዜጎች እንዳይንቀሳቀሱ፣ ሴቶች ተረጋግተው እንዳይሄዱ ቦርሳቸው የሚመነተፍበት ሞባይል የሚቀማበት ሁኔታ አለ። ይህንን ለይተን እየሰራን ያለ ነው። ከህጉ አንጻርም ያሉ ክፍተቶችንም እንደዚሁ እያየን ነው።
አቶ ጥራቱ አሁን የተጀመረው አይነት ውይይት እስከ ቀበሌ ድረስ እንደሚደረግ ነው ይፋ ያደረጉት። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ከአሜሪካ ድምፅ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። እሬቻ አዲስ አበባ ላይ የመከበሩ መነሻ ከተማይቱ የኢትዮጵያ ዋና ከተማና የሁላችንም የጋራ ቤት መሆኗ ነው ብለዋል ከንቲባ ታከለ ኡማ። ሌሎችም የኢትዮጵያ በዓላት በዚህቹ የሀገሪቱ ዋና ከተማ እንደሚከበሩም አስታውሰዋል። የኢትዮጵያ ልጆች እንደደበደበበት የነበረው መስቀል አደባባይ ዛሬ የነጻነት ድምፅ የምናሰማበት ሆኗል ብለዋል ከንቲባው እዚያው ለተሰበሰበው ሰው ባደረጉት ንግግር። የኢትዮጵያ ልጆች አንድ የሚያደርጉንን የጋራ ታሪኮች በጋራ አስመዝግበናል። የተበላሹ ታሪኮችን እያስተካከልን ለመጓዝ አንድ ብለን ጀምረናልም ብለዋል ከንቲባ ታከለ። አዲስ አበባ ላይ ዛሬ የተከበረውን የእሬቻ የዋዜማ ስነ ስርዓት ሪፖርተሮቻችን ሲከታተሉ ውለዋል። እዚያው ሙክታር ጀማልን መስቀል አደባባይ ላይ በስልክ አግኝቸዋለሁ። ሙክታር፣ ጤና ይስጥልኝ፣ እንደምን አመሸ?
ጤና ይስጥልኝ ሰለሞን፣ እንዴት አመሻችሁ እናንተ?
እግዚአብሔር ይመስገን። እሬቻ በዓል ላይ ነው የዋልከው ዛሬ። እስቲ የበዓሉ አከባበር ምን ይመስል እንደነበረ ጠቅለል አድርገህ ንገረን።
እውነት ነው፣ ዛሬ የእሬቻ ዋዜማ ነው፣ የፊንፊኔ ሆራ እሬቻ ዋዜማ። በጣም ደማቅ ሆኖ ነበር የቆየው። አሁንም የተለያዩ ሰዎች በየግሩፕ ግሩፕ እየሆኑ መሬሆ እያሉ እንደዚያውም ደግሞ ሌሎች ባህላዊ ዘፈኖችንም እየዘፈኑ ወደ ተለያየ አካባቢ ይንቀሳቀሳሉ። እንደዚያውም ደግሞ እንደ አዲስ ከአዲስ አበባ ውጪ ወደ አዲስ አበባ እየመጡ ያሉ በጣም ብዙ ሰዎችም ይታዩኛል። በአሁን ጊዜ መስቀል አደባባይ ላይ በጣም ደምቆ ነው የዋለው። አሁንም በመሰል ሂደት ላይ ነው ያለው። የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ ባደረጉት ንግግር የጋራ የኢትዮጵያ ብሔር ብሔረሰቦች ማአት ነገሮች አሉ ነው ያሉት። እስቲ እሳቸውን ደግሞ እንስማቸው።
ሀገራችንና ሕዝቦቿ የጋራ ታሪኮች አሉን። አንድ በሚያረጉን እልፍ አላፋት ታሪኮች አንድ ላይ አስመዝግበናል። በታላላቅ ጦር ሜዳዎች አንድ ላይ ተዋርቀናል። የተበላሹ ታሪኮችን እየሰራን እያስተካከልን አዲስና አኩሪ ታሪክ ለመስራት አንድ ብለን ጀምረናል። ይህንን ታሪክ ለዘመናት የተቃረኑ የተጣሉ ጎረቤቶችን በማስታረቅ ሂደቱን እና ጉዞውን ጀምረናል። ለዚህም ደግሞ ለክቡር ጠቅላይ ሚኒስትር ምስጋናችን ይድረሰው።
ሙክታር፣ ይሄ እንግዲህ ከንቲባው ስለዚህ የጋራ እሴት ከተናገሩት በተጨማሪ ሰሞኑንም አንዳንድ ሲሰሙ የነበሩ ማኅበራዊ ሚዲያዎችም ላይ ሲጠቃቀሱ የነበሩ ጉዳዮች ነበሩ። በመሠረቱ እሬቻ ሲከበር የኖረውና የሚታወቀውም ቢሾፍቱ ላይ ነበርና አዲስ አበባ መከበር ያስፈለገበት ምክንያት ለምንድን ነው ለሚሉ ጥያቄዎችና ንግግሮች መልስ የሰጠ አይነት ሐሳብም የሰነዘሩ ይመስለኛል ከንቲባው በዚህ አደባባይ ላይና፣ እስቲ ስለ እሱ ደግሞ ትንሽ ንገረኝ።
እውነት ነው፣ በተለይ በአፋን ኦሮሞም በአማርኛም ነው ከንቲባ ተቁማ ያነሱት። እዛ ላይ ያነሱት ትልቁ ነገር ምንድን ነው? አንድ እሬቻ በአጠቃላይ አንድ ቦታ ላይ ብቻ የሚከበር ሳይሆን በተለያዩ ቦታዎች ላይ የሚከበር ነው። ለረጅም ዓመታት ተቋርጦ የነበረው ነው። ከ150 ዓመት በላይ ተቋርጦ የነበረውን የእሬቻ አከባበር የማክበር ነው እንጂ እንደ አዲስ ቦታ ላይ የማምጣት አይደለም በማለት አንስተዋል። በአጠቃላይ አዲስ አበባ ላይ የሚከበረውን የሆረ ፊንፊኔ እሬቻ በጥሩ መልክ እንዲከበር በጣም ብዙ አካላቶች አስተዋጽኦ አድርገዋል በማለት አንስተዋል። ከዚህ ውስጥ የአዲስ አበባ ከተማ አስተዳደር በአጠቃላይ ትልቅ ውሳኔ ወስናችሁ አብረን ይህንን በዓል በጋራ እንድናከብር ላደረጋችሁት ስራ በጣም ነው የምናመሰግነው በማለት ለከተማ አስተዳደሩ ካቢኔም ያላቸውን አክብሮትና አድናቆት አንስተዋል ኢንጂነር ታከለ ኡማ። ነገር ግን በአጠቃላይ አዲስ አበባ ላይ የሆረ ፊንፊኔን ኢሬቻ ማክበሩ ምክንያቱ ምን ነበር የሚለውን አንስተዋል። እንስማቸው።
በአዲስ አበባ ከወንድሞቻችን ጋር ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር በዋና ከተማችን በኢትዮጵያን ዋና ከተማ አዲስ አበባ እሬቻና ሌሎች በዓላትን ስናከብራቸው መነሻ አዲስ አበባ ከተማችን የሁሉም እንደመሆና ሁሉንም አቅፋ የምታሳድግ እንደ እናት የምትንከባከብና ለሁሉም የጋራ ቤት እንድትሆን በማሰብ ነው። ዛሬ ተገናኘንበት በመስቀል አደባባይ ከዚህ በፊት የኢትዮጵያ ልጆች ከሞላ ጎደል እዚህ ሐሳባችን ለመግለጽ ስንወጣ ሐሳባችን የምንገልጥበት ሳይሆን የምንደበደብበት ምድርና ቦታ ነበር። ያ ሁሉ ታሪክ በኢትዮጵያ ልጆች ተሽሮ ዛሬ ቆመን የነጻነት ድምጽ እናሰማለን። የጎንደር ልጆች ወጥተው የኦሮሞ ደም የኔ ደም ነው ባይሉ፣ የራያ ልጆች ወጥተው የኦሮሞ ደም የኔ ነው ባይሉ፣ የአዋሳ ልጆች የኦሮሞ ደም የኔ ነው ባይሉ፣ ዛሬ በዚህ ደረጃ ሁላችንም እንደ አንድ ኢትዮጵያዊ ተሰባስበን ይሄንን በዓል ማክበር ባልተቻለን ነበር። ክብር ለሁላችሁም ይሁን።
ሙክታር ትሰማኛለህ?
አቤት። ሰላም።
እሺ። እና እሺ፣ ሌላው ከዚህ ከዋዜማው አከባበርም ጋር ይሁን ከዋናው የነገ ኢሬቻ አከባበር ጋር ተያይዞ ሲነሳ የነበረው የጸጥታ ጉዳይ ነበረ። የአዲስ አበባ ፖሊስ ኮሚሽን ዝግጅት እያደረገ እንደነበር ሲገልጽ ነበር። እንዲያውም መሳሪያ ይዘው ሊገቡ ይሞክሩ የነበሩ ሰዎችን ሁሉ ይዣለሁኝ ሲል መግለጫ አውጥቶ ነበር ከሰሞኑ። እንዴት ነበር ይሄ የጸጥታ ሁኔታ? አንተ ዛሬም እንደታዘብከው ዝግጅቱን ምን ይመስል ነበረ?
የጸጥታ ሁኔታ የተሽከርካሪዎችንም ሆነ እግራቸው የሚንቀሳቀሱ ሰዎችን በጣም ከፍተኛ ፍተሻ ሲደረግ ተመልክቻለሁ። ከቦታው ከሁለት ሶስት ኪሎ ሜትር በራቀ ርቀት ላይ ከፍተኛ ፍተሻዎች እየተደረጉ ሰዎች የያዙትንም ነገር የተለየ የሚያጠራጥር ነገርም ከሆነ የማስቀረትና ወይ ደግሞ ሰዎች ይዘው እንዲመለሱ የማድረግ እኔ እስካየሁ ድረስ የተለያየ ከመሳሪያ ጋር የተያያዘ በአካባቢው የተያዘ አላየውም። ነገር ግን የመኪና መንገዶችንም ሆነ የአደጋ ሊያጋልጡ የሚችሉ ሁኔታዎችን በትኩረት ክትትል ሲያደርጉ ተመልክቻለሁ። ይህንኑ በተመለከተ ደግሞ በአዲስ አበባ ፖሊስ ኮሚሽን የኮሚሽኑ ሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፈንታ ለአሜሪካ ድምፅ ያሉት አለ፣ እንስማቸው።
በተለይ ኢሬቻ በዓል ከዚህ በፊት ባልነበረና ባልተለመደ ሁኔታ በአዲስ አበባ ነገ ወደት ይከበራል። በ24 እንደዚሁም በ25 ደብረ ዘይት ነው የሚከበረው። በአዲስ አበባ ላይ የሚከበረው የኢሬቻ በዓል ሰላማዊ ሆኖ እንዲጠናቀቅ የአዲስ አበባ ፖሊስ ኮሚሽን ከሌሎች ጸጥታ አካላት ጋር በመሆን አስቀድሞ እቅድ ወጥቶበታል። ልክ በዓሉ በአዲስ አበባ ይከበራል ከተባለበት ጊዜ ጀምሮ ነው ዝግጅት የጀመር ነው። ከዚያም ከሚመለከታቸው በተለይ ከበዓል አዘጋጅ ኮሚቴዎች ጋር፣ ከወጣቶቹ ጋር፣ ከሌሎቹ ጋር የጋራ ውይይት አድርገናል። በእቅዱ ላይ የጋራ መግባባት ደርሰንበታል። ከዚያ በእያንዳንዱ ማን ምን መስራት አለበት የሚለው ላይ በሚገባ መሰረት የሚሆን ነገር ይዘን ነው ወደ ተግባር የገባ ነው። በመሆኑም ከሁሉም ቦታው ላይ በተለይ መግቢያ በሮች አካባቢ የተለያዩ መረጃዎች ስለነበሩ ባለፉት ሳምንታት በየርካታ የተለያዩ መሳሪያዎች እና የተለያዩ ሁለት ነገሮች ጭምር ነው የያዝነው። ህብረተሰቡም በዚህ ላይ በጣም ከፍተኛ የሆነ ድጋፍ ሲያደርግ ነው የነበረው። ጥቆማ በመስጠት እንደዚህ አይነት ያደረጉ ሰዎቹ እየመጡ ነው፣ እነሱን ክትትል አድርጓቸው እያሉ ነው የነበረው። በተለይ በመግቢያ ኬላዎች አካባቢ ከተማ ውስጥ ከገባ በኋላ ግለሰቦች ቤት ውስጥ ተከራይተው የሚኖሩ ሰዎችን ጭምር ጥቆማ እየሰጡ ሲያስይዝ የነበረው ህብረተሰቡ በመሆኑ በጣም በርካታ የሆኑ ጦር መሳሪያዎች እና ሁለት ነገሮች ነው የያዝነው። ለዚህ በዓል ሰላማዊ ሆኖ እንዳይጠናቀቅ መሰናክል ሊሆኑ ይችላሉ ያላቸው ነው ሰዎች ጥቆማ ሰጡት የነበረው እና ያደረግነው ዝግጅትም በጣም ከፍተኛ ነበረ። በመሆኑም ሰው ድረስ ባለው አሁን ዛሬው ቀን በዋዜማው ላይ መስቀል አደባባይ ላይ እጅግ በርካታ ቁጥር ያለው ህብረተሰብ አሁን እዛው መስቀል አደባባይ ሆኖ እያከበረ ነው የሚገኘው። በዓሉ የሚከበረው በዋናነት ነገ ነው። ይህንን በዓል እስካሁን ድረስ ባለው በጥሩ ሁኔታ እየሄድ ነው ያለው። እንደዚህ ሆኖ ይጠናቀቃል ብለንም እንጠብቃለን። ረንባር ግን እየሰራን ነው ያለ ነው።
ሙክታር፣ ከኮማንደሩ እንደሰማ ነው ዝግጅቱ ጠንካራ ነበረ። ፍተሻውም አንተም ያየኸውን ቀደም ሲል እንደነገርከኝና ኮማንደር ፋሲካም እንደገለጹት ፍተሻውም የተጠናከረ ነበር ዛሬ። ነገር ግን ፖሊስ የከለከላቸው ባንዲራዎችና ሌሎችም አንዳንድ ሁኔታዎች ታይተዋል የሚሉ ጥቆማዎች አሉ። አንተ እዛ በነበርክ ጊዜ የታዘብከው አለ ከዚህ ጋር የተያያዘ? ፖሊስስ ምንድን ነው ለዚህ የሚለው?
እውነት ነው። ይህንንም በተመለከተ ፍተሻዎች ሲደረጉ ተመልክቻለሁ። በተለይ እኔ ያየኋቸው አካባቢ ከመስቀል አደባባይ በቅርብ ርቀት ላይ የሚገኙ ለምሳሌ ወደ ነፍልዋ አራምቤ ሆቴል አምባሳደር አካባቢ በዛኛውም ደግሞ ወደ ሜክሲኮ አልፎ ወደ ፋርቤታ አካባቢ መግቢያ ላይ ሁሉም አካባቢ ላይ ሰዎች ይዘው የሚሄዱት መሳሪያና ስለት ያላቸው ነገሮችን ብቻ ሳይሆን ፖሊስ ፈትሾ ነበረው አልባሳቶችንና እንደዚያውም ደግሞ ጨርቆችንም ነበር። ጨርቆችን በመበታተንም ሲያይ አይቻለሁ። ወደ መድረኩ ወይ ደግሞ ወደ ክብረ በዓሉ እንዲያልፍ ሲደረግ የነበረ የአባ ገዳ ሞ አርማን ብቻ ነው። የአባ ገዳ ባንዲራና ብዙ ጊዜ የኦሮሚያ ብሔራዊ ክልላዊ መንግስት ባንዲራ ሰዎች የሚመሳሰልባቸውም ይመስለኛል። የአባ ገዳ ጥቁር ቀይ ሆኖ ከስር መጨረሻው ነጭ ነው የሚሆነው። ይህ ነው በብዛት ያለው። ነገር ግን አልፎ አልፎ በቁጥር በጣት የሚቆጠሩ የባንዲራ ብሎ የሚታወቀው ቀይ፣ አረንጓዴ፣ ቀይ መሀል ላይ ኦዳ ያለው አልፎ አልፎ ይታያል። ይህንንም በተመለከተ ይሄ እንዴት ሊሆን እንደቻለ ደግሞ ኮማንደር ፋሲካ ፋንታም ለአሜሪካ ድምፅ ያሉት ነገር አላቸው። እንስማቸው።
የመስቀል በዓልም ሆነ ነገ የሚከበረው የኢሬቻ በዓል እንደዚሁ ሌሎችም ሃይማኖታዊና የተለያዩ በዓላት በባህል ደረጃ የሚከበሩ በዓላት ባህል ነው እንጂ አገሪቷን አርማ የሚወክል አይደለም። ለዛ ነው በተለይ አንዱን የሚያሞግሱ ሌላውን የሚያንቋሽሹ እንደዚሁ የተለያዩ አርማዎችን ሰንደቅ ዓላማዎችን ይዞ መግባት እንደሌለበት ፌደራል ፖሊስ ያወጣውን መግለጫ አይተናል። እኛ ቁጥጥር ስናደርግ ነበር ነው ሊፈትሽ ነው ስናስቀርነ ነበር ነው። ተመሳሳይ በዚህም በዓል ላይ እንደዚህ አይነት ቀስቃሽ ጽሁፎች አንዱን ቀስቶ ሌላውን አሞክሶ ሌላውን እንደዚህ የሚያንቋሽሶ እና የተለያዩ አርማዎችን ከገዳ ነው ለምሳሌ የገዳ አርማ ውጭ ና ይዞ መግባት እንደሌለባቸው በሚገባ መግለጫም ወጥቷል። እንደዚሁም ለሰዎች በሚገባ ግንዛቤ ማስጠፋት ሰርቷል። አልፎ አልፎ የኦነግ ባንዲራና ሌሎችንም ይዘው የገቡ አሉ። እንግዲህ ተሻ እየተደረገ ነው የነበረው ሰው መካከል ከገቡ በኋላ ያንን አትያዝ ብሎ ማለት እና ሌላ እንትን ውስጥ ማስገባት አስፈላጊ ስላልሆነ ብዙ ሆኖ ደግሞ ከመጡት መካከል አንድ ሁለት ሶስቱ ያንን ይዞ የመጡት ምንም የሚያመጡት ነገር ስለሌለ ይዞ ገብቷል። ነገሩ ሃይማኖታዊ እና የነሱ ባህላዊ ስርዓትን የሚቃወሙ ነገር ይዞ መምጣት እንደሌለባቸው በሚገባ አስተን ነበር። እንግዲህ አንዳንዶቹ ይዞ የገቡትም ያው እኛም አይተናል። ነገር ግን እነሱን ደግሞ ለማስጣል የሚደረገው ግን ሌላ ጣሪ ነገር እንዳይፈጠር ሙዝሪ ነገሮችን በጥንቃቄና ለስለሴ መልኩ አይተን በዓሉ ብቻ እንቅፋት እንዳያጋጥም ሌላ ችግር እንዳይፈጠር ሰላማዊ ሆኖ እንዲጠናቀቅ የሚያደርገውም ነገር ነው የተደረገው እና እውነት ለመናገር አብዛኛው ሰው ስርዓት አክባሪ ሆኖ አብዛኛው ሰው እጅ አክባሪ ሆኖ ግዳን እና እንደውም ከዛ ውጪ የሰላም ምልክት የሆነው ነጩን ትንንሽ የሆኑ አርማዎችን ይዞ ነው አብዛኛው ጣት የገባው። ቁጥር የማይሞሉ ሰዎች የእውነት ባንዲራ ይዞ ይገባዋሉ። እንደዚሁም ቁጥር የማይሞሉ ተለያዩ ነገሮችን ይዞ የመጡትን መንገድ ላይ የመለስ ናቸው እንደዚህ አሉ እና ይሄ ነው የምለው በዋናነት የስርዓቱን ሃይማኖታዊና ባህላዊ ስርዓቱን የሚጻረሩ ነገሮች ይዞ መግባቱ ለፖለቲካ መቀስቀሻም አይደለም፣ ፖለቲካ በዓሉን አይደለም እና ይሄ ነው እንግዲህ በወንድም ባለፈውም በመስቀል በዓልም ሌሎችም ስንገልጽላቸው ነበረው ይህንን ነው። አሁንም ለኢሬቻ በዓል ወቅት በተለይም በዓል ለማክበር የሚመጡ ሰዎች ሁሉ ቢያንስ የገዳ ስርዓትን በተመለከተ ያንን አርማ ብቻ ይዞ እንዲመጡ አሁን የኦሮሚያ ክልል የሰንደቅ ዓላማ ይዞ መምጣት እንዳለባቸው ከዛ ውጭ ያሉትን ነገሮች ይዞ መምጣት እንደሌለባቸው በሚገባ ነው ያስባ ግን አንዳንዶቹ ይዞ ይገባዋል።
ሙክታር፣ አሁን ያለኸው እዛው መስቀል አደባባይ አካባቢ ነው? በዓሉ ሙሉ በሙሉ ተጠናቋል ወይስ የምታያቸው እንቅስቃሴዎች አሉ?
መድረኩ ተጠናቆ በእርግጥ የባለስልጣናት ሄደዋል። ነገር ግን ምንድን ነው የሚደረገው? ኢሬቻ ጠዋት ተነስተው ኢሬቻ እስከሚያደርጉ ድረስ ስርዓቱ ተከታዮች በቀጥታ እዛው ባሉበት ሲጨፍሩ፣ የተለያዩ ዜማዎችን ሲያሰሙ በአካባቢው ላይ ነው በብዛት የሚያመሹት። የተወሰኑ ሰዎች ብቻ ናቸው ወደ መኝታቸው ሄደው የሚተኙት። ምናልባት ደግሞ የአዳር ችግር እንዳይከሰት ሚሊኒየም አዳራሽ ላይ የማደሪያ ቦታ ተስተካክሎ ለአንዳንድ ሰዎች ወደዛ መሄድ እንዲሁም በእርግጥ ተደርጓል። ነገር ግን ካለው ባህላዊ ሂደቱ አንጻር እዛው እየዘፈኑ የሚያመሹበት እዛው የሚያነጉበት ባህል ያለው ብዙ ጊዜ።
አሁን ባለው ሁኔታ የዛሬው ስነ ስርዓት ሙሉ በሙሉ በሰላም ነው የተጠናቀቀው?
የዛሬው በሰላም ተጠናቋል።
እንግዲህ ዋናው በዓል ቀደም ሲል እንደጠቆምከው የሆራ አርሰዴው በዓል ነው፣ ነገ የሚከበረው ነው። ለሱስ የተደረገው ዝግጅት ምን ይመስላል?
ተመሳሳይ ነው ከዚህ ቀደምም። አሁን ለምሳሌ በእለቱ ወይ ደግሞ አንድ ቀን በኋላ ቀጥሎ የሌሎች አካባቢዎችም ኢሬቻ ይደረጋል። የዘንድሮ የታሰበው ቅዳሜ ላይ የፊንፊኔ ሆራ ከተደረገ በኋላ የስርዓቱ ተከታታዮች ወደ ቢሾፍቱ ነው የሚሄዱት። ቢሾፍቱ ደግሞ እሁድ ነው ኢሬቻ የሚደረገው። በጣም ባለ የቀሩና የዘገዩ ናቸው እሁድ ጧት ወደ ቢሾፍቱ ይሄዳሉ ተብሎ የሚጠበቀው። ሙሉ በሙሉ ደግሞ እሁድ ላይ የቢሾፍቱ ኢሬቻ ነው ይከበራል ተብሎ የሚጠበቀው።
ሙክታር ጀማል አመሰግናለሁኝ ስለ ዘገባህ። እንግዲህ በተከታታይ ያሉትን ሁኔታዎችንም በቅርቦና ትዘግብልናለህ፣ እንጠብቃለን ዘርዘር ያሉ ዘገባዎችን። ለዛሬ ግን እግዜር ይስጥልኝ፣ አመሰግናለሁ። መልካም ምሽት ሙክታር።
መልካም ምሽት ይሁንላችሁ።
ሙክታር እንደዘገባው እናመሰግናለን። የምስራቅ ጉጂ ዞን አስተዳዳሪ ወንድም ባለፈው ሮብ ምሽት በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ተዋጊዎች መገደላቸው ታውቋል። የምስራቅ ጉጂ ዞን ፖሊስ መምሪያ አዛዥ ኮማንደር ጎሳኤ ታጣቂዎቹ ግለሰቡን ከቤቱ ወስደው መንገድ ላይ መግደላቸውን ለአሜሪካ ድምፅ ተናግረዋል። የጉጂ አካባቢ የኦሮሞ ነጻነት ታጣቂዎች አዛዥ ግን ክሱን አስተባብለዋል። ገልሞ ዳዊት ዝርዝር አለው።
በምስራቅ ጉጂ በኦሮሞ ነጻነት ግንባር ታጣቂዎች ስም የሚንቀሳቀሱ የምስራቅ ጉጂ አስተዳዳሪ ወንድም መሆናቸው የተነገረው አቶ ዱለቻ ተርጬም በጎሮዶላ ወረዳ ሙጮ ቀበሌ ማህበር መግደላቸውን የአካባቢው ፖሊስ መምሪያ አስታወቀ። የዞኑ ፖሊስ መምሪያ አዛዥ ኮማንደር ጉሳኤ የግድያውን ሁኔታ እንዲህ አብራርተዋል።
ምሽት ላይ ተደብቀው ወደ መኖሪያ ቤቱ መጥተው ነው ከሚኖርበት አውጥተው ወደ ጫካ ወስደው ጭካኔ በተሞላበት መንገድ የገደሉት። የሆነውም ይሄው ነው።
ኮማንደር ጉሳኤ ታጣቂዎቹ ግድያውን የፈጸሙበትን ምክንያት ሲያብራሩ
እኚህ ታጣቂዎች ንብረት መዝረፍና የሰው ሕይወት ማጥፋት ነው ስራቸው። ይህንን ነው አሁንም በድጋሚ የፈጸሙት። የጸጥታ ኃይሎች ይህን ድርጊት የፈጸሙትን ሰዎች ማንነት በማጣራት ላይ ናቸው። በሁለተኛ ደረጃ ይህን ግድያ የፈጸሙት ማናቸውም አካላት ቢሆኑ እዚህ አካባቢ መንቀሳቀስ እንደሌለባቸው የአካባቢው ኅብረተሰብም ተስማምተው ክትትል በመደረግ ላይ ነው። በቅርቡም ውጤቱን ለሕዝቡ ይፋ እናደርጋለን።
ኮማንደር ጉሳኤ ከግድያው በኋላ በቁጥጥር የዋለ ሰው ስለመኖሩ ተጠይቀው አሁን ስለ ወንጀሉ ምርመራ ላይ ነን በማለት መልስ ከመስጠት ተቆጥበዋል። ነዋሪዎች ግን የምስራቅ ጉጂ አስተዳዳሪ ወንድም መገደልን የዛሬ ሳምንት አርብ በጎሮዶላ ራሮ ቀበሌ ማህበር በመንግስት የጸጥታ ኃይሎች የሶስት ሰዎች ግድያ ጋር አገናኝተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የሙጮ ቀበሌ ማህበር ነዋሪ ስለ አቶ ዱለቼ ቱርጬ ይህንም ብለዋል።
የተገደሉት ቤተሰብ የሚያስተዳድሩ ትልቅ ሰው ናቸው። እኒህ ሰው በደል የሚያሴሩ ናቸው ብለን አናምንም። የዞኑ አስተዳዳሪ አቶ ሮባ ቱርጬ በእኛ ላይ ግፍ ሰርተዋል በሚል እርሳቸውን ለማስጨነቅ ካልገደሉት በስተቀር እኚህ ሰው የሰሩት ክፉ ነገር አላየንም። አንድ አካባቢ ነው የምንኖረው።
በአካባቢው በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሰውን ኃይል የሚያዙት ዋቁም ሳጉቱ ግን ግድያውን አልፈጸምንም ሲሉ አስተባብለዋል።
ሚሴንስ ወራነ ከእናት ይምቲ
የጦራችን አባል አይደለም ይህን የፈጸመው። የኦሮሞ ነጻነት ሰራዊት አባል ይሆንና ቃለ መሃላ የፈጸመ ሰው በህዝቡ ላይ እርምጃ አይወስድም። ሰላማዊ ሰዎች ልጆችን እንዲሁም የማረካቸውን ሰዎች አይገድልም። በፍጹም ጦራችን ይህን አይፈጽምም።
አቶ ዋቁምሳ ነዋሪዎች ታጣቂዎቹ ባለፈው አርብ በመንግስት የጸጥታ ኃይሎች ለተፈጸመ ግድያ ብቀላ ነው የፈጸሙት የተባለውንም በድጋሚ አስተባብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ የመጽሔት ርዕስ እንመለሳለን። ዋሽንግተን ዲሲ ላይ ያቆየናል። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ያነጣጠረው ከሥልጣን እስከ ማሰናበት ሊያደርስ የሚችል ከባድ ጥፋት ፈጽመው እንደሆን በተወካዮች ምክር ቤቱ የተያያዘው ምርመራ እየተጠናከረ ነው። በመሆኑም ዋሽንግተን ላይ ውጥረቱ በርትቷል። በሚስተር ትራምፕ ፕሬዚደንትነት ጉዳይ የተነሳው ይህ ፍትጊያ የቀጣዩ ፕሬዝደንታዊ ምርጫ ዘመቻ ተጠናክሮ እየተካሄደ ባለበት ወቅት ነውና በሀገሪቱ አሁንም ያለውን የፖለቲካ ክፍፍል ማባባሱ አይቀርም እየተባለ ነው። የብሔራዊ ጉዳዮች ሪፖርተራችን ጂም ማሎን ምርመራው የሚኖረውን ፖለቲካዊ አንድምታ አስመልክቶ ያጠናቀረው ዘገባ አለ፣ ቆንጅታ ያሰናርታዋለች።
በምክር ቤት ዲሞክራቶች ምርመራ የተከፈተባቸው ፕሬዚደንት ትራምፕ በዋይት ሃውስ ለፍልሚያው ተነስተዋል።
People have said to me, how does he handle it? Because it's all a fraud. And because of that,
ይሄን ነገር እንዴት ያደረገ ነው ብለው የጠየቁ ሰዎች አሉ። ምክንያቱም ነገሩ በጠቅላላ ሐሰት ነው። እኔ ትክክል መሆኔን አውቃለሁ። ምክንያቱም እኔ ለአሜሪካ ሕዝብ ታላቅ ሥራ እየሰራሁ ነው። አሁን ባለሁበት ሁኔታ በጣም በጣም ደስተኛ ነኝ።
ሚስተር ትራምፕ በዜና ማሰራጫዎችም ላይ የሚሰነዝሩትን ነቀፌታ አጠናክረው ቀጥለዋል።
But much of it is corrupt. It's corrupt. You have corrupt media in this country. And it truly is.
ብዙዎቹ ምግባረ ብልሾች ናቸው። እዚያ ሀገር ምግባረ ብልሹ መገናኛ ብዙሃን ነው ያለው። በእውነትም ደግሞ የህዝብ ጠላት ነው።
የዩናይትድ ስቴትስ ምክር ቤት ዲሞክራቶች በበኩላቸው ፕሬዝደንት ትራምፕ ከዩክሬኑ መሪ ጋር በቴሌፎን ሲነጋገሩ በዲሞክራቱ የመጪው ፕሬዝደንታዊ ምርጫ ተፎካካሪ ጆ ባይደን ላይ በፖለቲካ የሚያጠለሻቸው ተግባር በመፈለግ ረገድ እንዲያግዟቸው መጠየቃቸው ላይ አትኩረው ክትትላቸውን ቀጥለዋል። ዲሞክራቱ የተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር አዳም ሺፍ
to try to effectively coerce a foreign leader that is completely dependent on our country for military
ለወታደራዊ ኢኮኖሚያዊ ዲፕሎማሲያዊ እንዲሁም ለሌሎች ድጋፎች ሙሉ በሙሉ በእኛ ሀገር ላይ የሚተማመንን የሌላ ሀገር መሪ በመርጫችን ጣልቃ እንዲገባና በመርጫ ዘመቻ እንዲረዳ እጅ ለመጠምዘዝ የተደረገ ሙከራ ነው። ከዚህ የሚብስ ምግባረ ብልሹ ባህሪ ይኖራል ብሎ መገመት ያስቸግራል።
ፕሬዝደንት ትራምፕ ግን አንዳችም ጥፋት አላጠፋሁም፣ ከዩክሬኑ መሪ ጋር ያደረግነው ግሩም ውይይት ነው በማለት አስተባብለዋል። የጆርጅ ዋሽንግተን ዩኒቨርሲቲ የሕግ ጉዳይ አዋቂው ፖል ሺፍ በርማን በፕሬዝደንቱ ላይ የቀረበባቸው ውንጀላ ከባድ እንደሆነ ነው የሚናገሩት።
The entire purpose and content of the call as released by the White House is only
የቴሌፎን ጥሪው ብቸኛ ዓላማውና ይዘቱ በጠቅላላው ከዋይት ሃውስ የተለቀቀው ሰነድ እንደሚያሳየው ፕሬዝዳንቱ ለግል የፖለቲካ ጥቅማቸው ሲሉ ፖለቲካ ተቀናቃኞቻቸው አንዱን መግዳት ብቻ የታለመ ነው።
የሆነ ሆኖ የፕሬዝዳንቱ ባህሪ ከስልጣን በመወገድ ደረጃ የከበደ ጥፋት ነው ወይ? የምክር ቤታዊ ምርመራ ዋና ተግባር እሱን ማጣራት ነው ይላሉ የቫንደርቢልት ዩኒቨርሲቲው የሕግ ኤክስፐርት ቶማስ ሽዋርት።
I think the real question will be whether it rises to the level of an impeachable
one note ጥያቄም ከስልጣን ለመወገድ በሚያበቃ ደረጃ ጥፋት ነው ወይ የሚለው ይመስለኛል። ከሌሎች ወጪ መሪዎች ጋር ሲነጋገሩም ተመሳሳይ ባህሪ ሊያገኙባቸው ከቻሉ የተያዘውን ምርመራ ሊጠቅም ይችላል።
ታዲያ የተያዘው ምርመራ ጉዳይ ፕሬዝደንቱን በተመለከተ ቀድሞውንም ቢሆን በደጋፊዎቻቸውም ሆነ በተቃዋሚዎቻቸው ዘንድ የነበረውን የጠንከረ ስሜት ይበልጡን ያጠናክረዋል፣ በፓርቲዎች ደረጃም ክፍፍሉን ያጦዘዋል ያሉት ደግሞ የብሩኪንግስ ተቋሙ ዊሊያም ጎልድስተን ናቸው።
The polarization is both increasing and deepening.
ክፍፍሉ በመጠንም በጥልቀትም እየጨመረ ነው። በዚህ ጉዳይ ላይ ውዝግቡ ገና ለወራት የሚቀጥል ነው። ለሰዓት ላይ ቤንዚን ይጨምር ይሆናል ብዬ እሰጋለሁ።
ሌላው የብሩኪንግስ ተቋም ባልደረባ ጆን ሁዳክ በበኩላቸው ምርመራው በሚገባ የመጪው ዓመት ፕሬዝደንታዊ ምርጫ ፉክክር የመጀመሪያ ዙር አጀንዳ እየሆነ ነው ብለዋል።
The next 5 to 8 weeks is probably going to tell us a lot more.
መጪውን ፕሬዝዳንታዊ ምርጫ በሚመለከት ባለፉት 3 አመታት ካገኘነው ግንዛቤ ይልቅ በመጪዎቹ ከ5 እስከ 8 ሳምንታት ውስጥ ብዙ የምናውቅ የምንረዳ ይመስለኛል።
ትራምፕ ለፖለቲካዊ እሰጥ አገባዎች እንግዳ አይደሉም። ይሁን እንጂ ቀጣዩ ትግል ለፕሬዝዳንትነታቸው እጣ ፈንታ ወሳኝ ሊሆን ይችላል።
አመሰግናለሁ ቆንጅትንና ጂም ማሎንን። ክብራትና ክብራን አድማጮች፣ አሁን ከምሽቱ 3 ሰዓት ከ44 ደቂቃ ሊሆን ነው። አዲስ አበባ ላይ ከዋሽንግተን ዲሲ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈ ያለውን የአርብ መስከረም 23 ምሽት ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮና ማግኘት ትችላላችሁ። በእጅ ስልካችሁም voa.horn.mobi ብላችሁ ብትጠይቁ ታገኛላችሁ። እንዲሁም የቪኦኤን አፕ VOA Horn of Africa ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማዳመጥ ትችላላችሁ። ማንበብም ጭምር መሳተፍም ጭምር። በተጨማሪም ላስተያየቶቻችሁ የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን እናስታውስ። በኢሜይል ለምትጠቀሙ horn@voanews.com ብላችሁ ላኩልን። የስርጭቱ ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ቴክኒሻኑ ጆ ጊል ነው። ለምሽቱ ዋና አዘጋጅ ትዝታ በላቸው፣ እያስተናገድናችሁ ያለ ነው ሶሎሞን አባትና
አዳነች ፍሳየንን።
ዝግጅታችን ይቀጥላል። ወደ ተከታዩ የምሽቱ ቅንብር እናልፋለን።
አሁን ደግሞ ወደ አዲስ አበባ ፖሊስ ወሬ እንሄዳለን። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ ደንብ ልብስ በስራ ላይ አዋለ እንጂ መደበኛውን የደንብ ልብስ አልቀየረም ሲል ፖሊስ አስታወቀ። አዲሱ የወታደር መልክ ያለው የደንብ ፖሊስ የደንብ ልብስ ከመጀመሪያው ፖሊስ አቅም ላይ ከበላይ የሆነ የጸጥታ ችግር ሲያጋጥም ፈጥነው ለሚደርሱ አዲስ የሰለጠኑ አባላት የሚሆን እንጂ በህብረተሰቡ መካከል ቀን በቀን ለሚንቀሳቀሱ ፖሊሶች የተዘጋጀ አይደለም ሲሉ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ አነጋግራቸዋለች። በማብራራት ጀምራሉ።
ሁም ጥያሬ አይደለም። በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ጥያሬ አይደለም። ከመነሻው ጀምሮ በተለያዩ ደንብ ልብሱ ራሱን የቻለ ደንብ መመሪያ አለው። በዛ ደንብ መመሪያ መሰረት አዲስ አበባ ፖሊስ ራሱን የቻለ ከላይ በኩል ከምዙ ከስር በኩል ሱሪው እንደዚሁም መለዩ ምን መሆን እንዳለበት በደንቡ ላይ በግልጽ የተቀመጠ ስለሆነ ያንን ደንብ የሚጻረር አዲስ ዩኒፎርም አይደለም። አሁን የመጣው ተጨማሪ ዩኒፎርም በተለይ ለቋሚና ተወዋሪ የሚሰሩ የሆነ ችግር ከተፈጠረ መደበኛ ፖሊስ ከሚሰራው ስራ በላይ የሆነ ነገር የሚያጋጥማቸው ከሆነ በአንድ ቦታ ተደራጅተው በአንድ ቦታ ተቀምጠው ከመደበኛው ፖሊስ አቅም በላይ የሆነው ነገር ሲፈጽሙ የቋሚና ፓትሮል ለአባላት እና የክብር ዘብ አባላት ብቻ የሚለብሱት ተጨማሪ ልብስ ነው የመጣው እንጂ መደበኛውን ልብስ የሚያስቀይር አዲስ ልብስ አይደለም የመጣው።
እስቲ ግልጽ ለማድረግ አሁን እያሉኝ ያለው የደንብ ልብሱ ተጨማሪ ነው እና የደንብ ልብሱን ደግሞ የሚለብሱት ሰዎች ተጨማሪ አገልግሎት የሚሰጡ ናቸው እያሉኝ ነው። ያ ማለት የአዲስ አበባ ልዩ ፖሊስ ኖረ ማለት ነው?
የአዲስ አበባ ልዩ ፖሊስ አይደለም። ለምሳሌ አዲስ አበባ ላይ እስካሁን ድረስ በነበረው ቋሚና ፓትሮል በዳይሬክቶሬት ደረጃ ተዋቅሮ ከዛሬ 5-6 ዓመት በፊት ራሳቸው የሆነ በካምፕ ተቀምጠው ራሳቸውን የሚመራ በዳይሬክተር ደረጃ መዋቅር ተዘርግቶ እየሰሩ ያሉት። ለምሳሌ ከመደበኛ ስራ ከሚሰሩት ፖሊስ አባላት በላይ የሆነ ነገር በሚያጋጥማቸው ጊዜ ለምሳሌ የአድማ ብተና ሂድመንት፣ የአድማ ብተና አስለቃሽ ጭሶችም፣ ሌሎችም የተማሉ ስቆችም የያዙ ለብቻ ተደራጅቶ የተቀመጡና እየሰሩ ያሉ ፖሊሶች አሉ። እነሱም ከመደበኛ ስራ ከሚሰሩ ሰዎቹ መለየት በሚያስችል መልኩ የተዘጋጀ ልብስ አልነበረም። መጀመሪያ ለእነሱ ይህን ልብስ መምጣት እንዳለበት በተለያየ መልኩ ሲነገርና ሲነሳ ነው የነበረው እና ያንን የእነሱን ጥያቄ ልመልስ በሚያስችል መልኩ ነው እንግዲህ ከተማ አስተዳደሩ ተጨማሪ ዩኒፎርም ያመጣላቸው እና ልዩ ኃይል ተቋቋመ የሚያስችልም አይደለም። ልዩ ኃይልም የለን።
ግን አስተያየት የሚሰጡ አንዳንድ ሰዎች ይህንን የፖሊስን የደንብ ልብስ አስመልክቶ በህዝብ መካከል ስራ የሚሰራ ውሎና አዳሩን ከህዝብ ጋር የሚያደርግ የፖሊስ ኃይል ከመከላከያ ሰራዊት ከሚለብሰው ወይም ወታደር ከሚለብሰው የሀገርን ዳር ድንበር የሚያስከብር ወታደር ከሚለብሰው ዩኒፎርም ጋር የተመሳሰለ ዩኒፎርም ለብሶ ከተማ ውስጥ ከህብረተሰቡ ጋር መንቀሳቀሱ ከፍተኛ የሆነ ተጽዕኖ በአንድ ማህበረሰብ ላይ ያሳድራል የሚል አስተያየት የሚሰጡ አሉ። አርማው፣ ጫማው፣ ኮፍያው እንደዚህ ያሉ ጉዳዮች ሰዎችን በጣም ያሳቅቃል፣ ከተማ ውስጥ ሰላም እንደሌለ ስሜት ይሰጣል የሚሉ አሉና የከተማ ፖሊስ የደንብ ልብስን ለምንድን ነው ዩኒፎርሙን ማልበስ ያስፈልገው? አገልግሎታቸውን ባለው የደንብ ልብስ መስጠት አይችሉም ወይ? አጠናክረው
እነዚህ ቋሚና ተወዳዳሪ ኃይል ላይ የሚሰሩ የፖሊስ አባላት ከህዝብ ጋር በየቀኑ የኤሌክትሪክ ስራ ከህዝብ ጋር አብሮ የሚሰሩ አይደለም። ከአቅም በላይ የሆነ መደበኛ ስራ ከሚሰሩ ከፖሊስ አባላት አቅም በላይ የሆነ ነገር በሚያጋጥምበት ጊዜ ዞሮ ዞሮ ደርሰው ከፖሊስ አባል የሆነውን ነገር የሚቆጣጠሩ ናቸው። ሰዎቹ ምስቁ አስተያየት እኛም አይተናል። ትክክል ነው፣ ግን ያው የራሳቸውን ሀሳብና አስተያየት ነው። ወይ ከግንዛቤ ማነስ ሊሆን ይችላል። አንዳንዶቹ የሚያነሱት ከቀናነትም ላይሆን ይችላል እና እነሱ የሚያነሱትም ብዙ በእንትና ናየው ሊያነሱ ይችላሉ። ከግንዛቤ ማነስ ችግር ከሆነ የግንዛቤውን ያው ልጁ ሲያዩ የሚያዩት ነው የሚሆነው። ይሄ ደግሞ በእኛ ሀገር ብቻ የተለመደ አይደለም፣ በሁሉም ቤት ማቀበል ያለ ነገር ነው። ስለዚህ በአንድ ቦታ ላይ ተቀምጦ በአንድ ቦታ ላይ ተሰብስቦ መደበኛ ስራ ከሚሰራ ከህዝብ ጋር ሳይሆን አንድ ቦታ ላይ ቁጭ ብሎ ለችግር ብቻ የሚወረወርና የሚሄድ ሰው ኃይል የሚለብሰው ልብስ የተለየ መሆኑ በበለጠ ግርማ ሞገስ እንዲኖረው ያደርጋል እንጂ ህዝቡንም የሚያሸብር አይደለም። ህዝቡንም እንደውም በበለጠ ሙሉ በሙሉነት የሚሰማው ካልሆነ በስተቀር ህዝቡን የሚያሸብር የሚያስጨንቅ ሌላ እንትንም አይደለም እና አንዳንድ ሰዎች የሚያነሱትን ብዙ እንደ እንትን አናየው ያነሱ ይችላሉ። ግን ያለው ሁኔታ ይሄ መሆኑን ለመገብ
ልዩ ስልጠና ተሰጥቷቸዋል። እነዚህ የፖሊስ አባላት ይህንን ልብስ የሚለብሱት
እውነት ነው፣ ልዩ ስልጠና ተሰጣቸው። በተለይ ከአቅም በላይ ከመደበኛ ፖሊስ አባላት አቅም በላይ የሆነ ነገር መጀመሪያ ምንድን ነው የምለው ነው። ያንን ከመጀመሪያው አእምሮም በአካልም በጣም የጠነከሩ ከመደበኛ ስልጠና በተለየ መልኩ ስልጠና የወሰዱ ችግር በደረሰበት ቦታ ቀድሞ የሚደርሱ፣ ለምሳሌ አንድ ቦታ ችግር ደርሷል፣ ለምሳሌ በአንድ ክፍለ ከተማ ላይ ከአቅም በላይ የሆነ ችግር ተፈጥሯል፣ ከኛ አቅም በላይ ሆኗል የሚል ሪፖርት በሚደርሳቸው ጊዜ እነሱ የታጠቁትና የለበሱት እንደዚሁም የያዙት ኃይል ለምሳሌ የአስለቃሽ ጭስ ለምሳሌ የያዙት አድማ ብተና መሳሪያ ሄልሜት የያዙት እንደዚሁም መከላከያ የያዙት መደበኛ ፖሊስ የለው። መደበኛ ፖሊሱ ዱላና ሌላ ልብሱ ብቻ ነው፣ ሌላ ነገር የለው። እነሱ ግን ልብሳቸው ለምሳሌ ትጥቃቸው ሙሉ ነገር እዛው ከነሱ ጋር አንድ ላይ እዛው የተቀመጠ ካምፓቸው ከመደበኛው ፖሊስ የተለየ በአንድ ቦታ የተቀመጡ ችግር ከደረሰ በኋላ ከመደበኛው የፖሊስ አባል አቅም በላይ የሆነ ነገር ባጋጠማቸው ጊዜ ሪፖርት ሲደርሳቸው ቶሎ ብሎ እዛ ቦታ ደርሰው ችግሩን ለመፍታት የሚመጡ ናቸው። በበቂ መልኩ በተለየ ሁኔታ ስልጠና የወሰዱ ማለት ትምህርት ነው።
በጣም አመሰግናለሁ ኮማንደር ፋሲካ ለሰጡን ማብራሪያ። እግዜር ይስጥልን።
እግዚአብሔር ይስጥ። አመሰግናለሁ።
እሺ፣ መልካም ቀን።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ቅንብር እንለፍ። ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎች ወላጆቻቸው በየወረዳው እንዲፈርሙ መመሪያ መውጣቱ እያነጋገረ ይገኛል። በአንድ ወገን በተማሪዎች ስነ ልቦና ላይ ጫና ያሳድራል የሚሉ ተቺዎች አሉ። በሌላ ወገን ደግሞ ወላጆች የልጆቻቸውን ስኬት በቅርብ እንዲደግፉ ይረዳል የሚሉም አሉ። የሚፈረመው ስምምነት የመማር ማስተማር ሂደቱን ሰላማዊ ለማድረግ እንደሆነ የሳይንስና ከፍተኛ ትምህርት ሚኒስቴር ይናገራል። ሙክታር ጀማል ተጨማሪ አለው።
ዘንድሮ ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎችን በተመለከተ የተማሪዎቹ ወላጆች በያሉበት ወረዳ የሚፈርሙት ቅጽ በሳይንስና ከፍተኛ ትምህርት ሚኒስቴር በአስገዳጅነት መቅረቡ የተለያዩ ሐሳቦችን እያስነሳ ይገኛል። አንድ ተማሪ ወደ ተመደበበት የትምህርት ተቋም ከመሄዱ በፊት በሚገኝበት ወረዳ ትምህርት ጽሕፈት ቤት በወላጅ አስፈርሞ ወላጅ ኃላፊነት እንዲወስድ የሚደረግበት ቅጽ መሄድ እንዳለበት ነው መመሪያው የሚያስገድደው። ይህን ተከትሎ አሰራሩ የተማሪዎችን ጥያቄ ማፈንና ስነ ልቦናን የሚጎዳ ነው የሚሉት እንዳሉ ሁላ የጋራ ኃላፊነት ለመውሰድና ቤተሰብ በቅርብ ልጆቹን እንዲከታተል መንገድ ይከፍታል የሚሉ ሐሳብ ሰጪዎችም አሉ። አቶ አወል አብዱሸኩር በአዲስ አበባ ከተማ አንደኛና ሁለተኛ ደረጃ የተለያዩ ትምህርት ቤቶች በተለያዩ አመራርነት ደረጃ መስራታቸውን ይገልጻሉ። መሰል ስምምነቶችን ወላጆች መፈረም የተሻለ መማር ማስተማር ሂደቱን ያሳልጣል፣ ለልጆቹ ደህንነትና ዓላማ ስኬትም መሰረት ነው ይላሉ።
እኔ እንደማስለኝ ቤተሰብን ተጠያቂ ለማድረግ አይመስለኝም። ቤተሰቡ ልጆቹን ጠዋትና ማታ ተከታትሎ ምን ላይ ናችሁ፣ ችግር ውስጥ አትግቡ፣ ትምህርታችሁን ተከታተሉ ብሎ የቤተሰብ ፎሎ አፕ ከልጆቹ እንዳይለይ ነው እንጂ አላማው። ይሄ ልጅ እስካሁን ህፃን ልጅ ነው፣ ትንሽ ልጅ ነው። በ18 ዓመት ዩኒቨርሲቲ በአሁን የሚገርም እኛም ላለፉት ብዙ ዓመታት ቤተሰብንም ተማሪንም አስፈርምን የትምህርት ቤቱን ህግና ደንብ ለማስጠበቅ ስናደርግ የነበረው ነገር ነው። መንግስት ይህን ማድረጉ እኔ በጣም ጥሩ ይመስለኛል።
ሌላኛው ከዚህ ሀሳብ በተጻራሪ የሚቆሙት ደግሞ ዶክተር ሮብሰን መርጎ የአርሲ ዩኒቨርሲቲ የስነ ትምህርት መምህር ናቸው። ዶክተር ሮብሰን ከትምህርት ዓላማ ውጪ ለመበጥበጥ ዓላማ ይዘው የሚሄዱ ተማሪዎችን እውነት የሚያስታግስና ወደ መንገድ የሚያስገባ ቢሆንም ግን በአብዛኛዎቹ ተማሪዎች ላይ የመታፈንና ስነ ልቦና ጫና ያደርሳል ይላሉ።
ሁሉም ተማሪ ሁሉም ቤተሰብ መፈረም አለበት የሚለው አስተሳሰብ ግን ተገቢ አይመስለኝም። ምክንያቱም ከሰው ልጅ መብት አኳያ ሲታይ አግባብነት የለውም ማለት ነው። ምክንያቱም ሰው ኢንዲቪጁዋል ራይት አለው፣ ኮሌክቲቭ ራይት አለው። ሰውም ማስገደድ ሁሉንም ተማሪ ሁሉንም ቤተሰብ ልክ ወተርሳይት በሆነ ፎርሙላ ማስፈረሙ ትንሽ ወደ አምባገነንነት የሚያቀና አሰራር ስለሚሆን አግባብነት ያለው አይመስለኝም። ለምሳሌ ቢጫ ካርድ ብታሳየውና ከዛ በኋላ የሚያሳየው እንቅስቃሴ እኮ በጣም በጥንቃቄ የተሞላ ነው ማለት ነው። እነዚህ ተማሪዎች በቃ ትንሽ ይመስለኛል ጫና ውስጥ ነው የሚገቡት።
ይህም በተመለከተ ሳይንስና ከፍተኛ ትምህርት ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር ደለሳ ቡልቻን አናግረናቸዋል። ዶክተር ደለሳ ወላጆች እንዲፈርሙ የሚደረገው ስለ ገዛ ልጆቻቸው በቅርበት እንዲከታተሉና የጋራ ኃላፊነትም እንዲኖረው ተብሎ ነው ይላሉ። መሰል ኃላፊነቶች ደግሞ ለወላጆች ብቻ ሳይሆን ለሌሎች የተለያዩ አካላቶችም የሚሰጥ መሆኑን ነው ለአሜሪካ ድምፅ የተናገሩት።
ካላግባብ አክት ከማድረግ እንዲመለስ ነው እንጂ ዋናው በትምህርቱ በስነም ልቦናው እድገት ጫና የሚያመጣበት ነገር አይደለም። በእርግጠኝነት ተማሪዎቻችን ከዚህ ደረጃ ላይ ያለፉ ናቸው። ነባርም ስርዓት አለ ባይ ቤተሰብን እኛ ፎርም የምናስሞላው በፊትም ነበር ዩኒቨርሲቲ ውስጥ። ይሄንኑ ደግሞ ከፍ አድርገን ሁሉም ወረዳው እያወቀ የኔ ተማሪ ነው ፋሚሊ ደግሞ እንዲከታተል ያደረግንበት ስርዓት ነው እንጂ በእርግጠኝነት ይሄ ከፖለቲክሱ ጋር ከምኑ ጋርም የሚገናኝ አይደለም። ግን ዩኒቨርሲቲ ውስጥ አትሊስት ቤተሰብ ማወቅ አለበት፣ ማገዝ አለበት፣ ጥሩ ስራ እንዲሰራ ለሀገራችን ደግሞ የተሻለ ዜጋ ለማውጣት እነሱም ደግሞ አመራርነትና ኃላፊነትን ለመውሰድ እንዲለምዱ ነው ያደረግነው። ባይዞ ይሄ ቀጣይ ደግሞ የተሻለ ስርዓትን እያበጀን እንሄዳለን በዚሁ መንገድ።
ሌላኛው ዶክተር ሮብሰን የሚያነሱት ህገ መንግስታዊ መሰረት ነው። አንድ ሰው እድሜው ከ18 ዓመት በልጦ ሳለ ቢያለማም ቢያጠፋም ወላጅ ለምን ተጠያቂ ለመሆን እንዲፈረም ይደረጋል ነው የሚሉት።
በእኛ ሀገር ሁኔታ አንድ ዜጋ 18 ዓመት ከሞላው ራሱን ይችላል የሚል ሀሳብ ነው ያለው። ራሱን ይችላል፣ ቤተሰብ የግድ የልጁን ኃላፊነት የመሸከም እዳ የለበትም። ይሄ አግባብነት የለውም።
ዶክተር ደለሳ እንደገለጹት በወላጆች እየተፈረመ ወደ ከፍተኛ ትምህርት ተቋማት ተማሪዎች ይዘው እንዲሄዱ የሚደረገው ቅጽ ከህጋዊ መሰረት አንጻር ሳይሆን አስተዳደራዊ ሂደት ነው ይሉታል።
ይሄ ሌጋል ሳይሆን አድሚኒስትሬቲቭሊ አንድን ሰርቪስ ለማግኘት ሪኳየርመንት የሚጠበቅባቸው ነው። ፋሚሊ 18 በሞላው ልጅ ላይ አይጠየቅም። ግን ይሄ አድሚኒስትሬቲቭሊ ሰርቪስ ለመስጠት ዩኒቨርሲቲዎች ተማሪ ሊያሟላ ይገባል ብሎ ያሉት ነው እንጂ እነሱ የሚጠየቁበት አይደለም። ሁለተኛ አንድ ተማሪ አንድ ነገር ቢያጠፋ በዛም ሆነ በዚህ የሚጨነቅበትም አብሮ ስቃይ እያየ ያለው ማን ነው? ፋሚሊ ነው። በዛም ሆነ በዚህ አትሊስት እጅኑኑ ነገር ፎርማሊ እንዲያግዟቸው አውቆ ከመጀመሪያ እንዲከታተሉ ነው እንጂ ሬስፖንሲቢሊቲ ይወስዳል አይደለም።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን እናመሰግናለን። አድማጮች፣ አሁን የምሽቱ ፕሮግራማችን ተጠናቋል። Reza tulu demnan.
እረቻን ለምታከብሩ ሁሉ ከበጀሞታ ኡማታ በጋ አያና እረቻን ገሳን መልካም በዓል የበዓል ሰሞን እንዲሆንላችሁ እንመኛለን። ከአሜሪካ ድምፅ ፕሮዲውሰሯ የከበደው ወየሳን ሸጋ ለእረቻ የተባለ ጣዕመ ዜማ ጋብዛለች። እስከ ትግርኛ ዝግጅታችን እየኮመኮማችሁ ቆዩ። በእኛ በኩል ጤና ይስጥልኝ።
Adam kenya gabina gamre jata malto Orobo unda walarga Gamre jata tullu Robli roba chinturru Idar katti kabate Orobo waga katate Sume salapaga Roba labate jet Adam kenya gabina.